Voice of America.
ፕሮፌሰር ብሩክ ኃይሉ በቅድሚያ ጤና ይስጥልኝ እንደምን አመሸው?
ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንዴት አመሸ?
እግዚአብሔር ይመስገን። ለጊዜው አመሰግናለሁኝ። በቅድሚያ ሰሞኑን የዩናይትድ ስቴትስ የምርጫ ዝግጅት እየተጋጋለ ነው ያለው። ሁለቱም ፓርቲዎች ዋናዎቹ ፓርቲዎች ጉባኤዎቻቸውን አጠናቀዋል። በአጠቃላይ እስቲ የነዚህን ጉባኤዎች አካሄድ ዝግጅት በአይነታቸውም የመጀመሪያ ስለሆኑ እንዴት ገመገሙት? እንዴት አገኙት እርስዎ ፕሮፌሰር ብሩክ?
በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። የሁለቱ ግዙፍ ፓርቲዎች ኮንቬንሽን በአራት ዓመት አንድ የሚደረጉት በጣም የተለዩ ነበሩ። የተለዩ የሚያደርጓቸው ባለው በዘመነ ኮሮና ልበልህ የእሱ ኢፌክት ነው። መደረግ የነበረበት ትልቅ አዳራሾች ውስጥ 4,000-5,000 ጋዜጠኛው ከዛም በላይ 6,000-7,000 ጋዜጠኛ በተገኘበት ብዙ ይጮሃል፣ ብዙ ይዘፈናል፣ ብዙ ታምቡር አለ፣ ብዙ የአሜሪካ ከተወለደች ጀምሮ ያለው የፖለቲካ ካይዶችና ቅስቀሳዎች አሉ። ከእያንዳንዱ ስቴት ዴሊጌትስ ይባላሉ፣ የተወከሉ ዴሊጌትስ ይመጣሉ፣ ታዛቢዎች ይመጣሉ። ብዙ ሺህ ሰው የሚተራመስበት ብዙ ሁባና ይላሉ እዚህ ሀገር ሆሳንኮት፣ ብዙ አስቂኝ ነገሮች። ሆኖም ግን ሁሉም መድረክ እየወሰደ የሚናገርበት የመጪዎቹ ደግሞ ፓርቲ ወጣት ጄኔሬሽኖች መድረክ ላይ ወጥተው አለን አለን የሚሉበት ጎምቱና ሽማግሌ የሆኑ ፖለቲካ መሪዎች ደግሞ እስካሁን የወሰዱትን አቅጣጫና የሚቀጥሉትን 4 ዓመት አቅጣጫ በምን የሚሄድበት የሚሉትን እውቀታቸውን ውዝደማቸውን ይሰጡበት ነበር። እንደው ነበርን በለውና እና የአሁኑ ኦንላይን ነው የተደረገው። በኦንላይን በተለያዩ መድረክ ፕላትፎርም ሲስተም ነው ውይይቱ የተደረገው። በዲሞክራቶቹ ጀምር የእነሱ ላቅና ትንሽ ኤላቦሬትድ በሆነ ሁኔታ ነው የተካሄደው። በሚገባ ከ50 ስቴቶች ጋር ተገናኝተው በኦንላይን እድሜ ለቴክኖሎጂ አትሊስት ዋና ዋና ነገሮችን በሚገባ አከናውነዋል ማለት እችላለሁ። እንደገና ጊዜው ኮሮና ጊዜ ነው እና ከተወዳዳሪዎቹ ከጆ ባይደን ተፎካካሪው ምክትላቸውም የተመረጡት ካማላ ሃሪስ ሳያሰልሱ የአፍ መከለያ አድርገው ለህዝቡ ጥሩ መልእክት ራስን ጠብቁ ራሳችሁን ጠብቁ የሚል መልእክት ያስተላልፉ ሆኜን ያገኘኋቸው
ማለት የአፍና አፍንጫ መሸፈኛዎችን እያደረጉ ማለት ነው ከኮሮና ቫይረስ
በሚገባ በሚገባ ሪፐብሊካኖች ላይ እንግዲህ ይመጣበታል አላየንም። ምክንያቱም ትርጉም አለ ሁሉም። አሁን ወንድሜ እንዳልከው ይህ ቀን በፊት ነው የተጠናቀቀው። እነሱም ከሞላ ጎደል ኦንላይን በሆነ ፎርማት ተገናኝቶ ስብሰባቸውን አድርገዋል። ግን ትንሽ ኢላቦሬት አይደለም የተለየ ነው። ፓርቲ ኮንቬንሽኑ ክርክርም ሆነ ሀሳቦች ብዙ አልታዩም። በተለያዩ ቦታዎች ነው የተደረጉት። ፓርቲ ኮንቬንሽኑ አንላይክ አዘር ታይምስ
ሌሎቹ ጊዜ ሳይሆን
ፕሬዚደንት ትራምፕ በራሳቸው ልበልህ አቅጣጫ በራሳቸው ሮድማፕ የቀረጹትና እሳቸው ላይ ያጠነጠነ እንጂ ሁሉም እንደሚደረገው እሳቸው ለሁለተኛ ጊዜ እንደቀረቡ ካንዲዴት ሆኖ ሳይሆን በቃ ሁሉ ነገር እንዳለቀ አድርጎ ነው። ይሄ ራሱ ለየት ያደርገዋል። በሙሉ እሳቸው ላይ ይሄ ለየት ያደርገዋል። እንደገና ክርክር፣ ውይይት ያን ያህል አልታየም። ሁለተኛ የሪፐብሊካን ፓርቲ ጎምቱ መሪዎች ወጥተው የልባቸውን አልተናገሩም። ዩዥዋሊ በአሜሪካ ስርዓት ምንድን ነው አንድ ሰው ለሁለተኛ ጊዜ እንደገና ለፕሬዚደንት ቢሮ ጥምቅሉ ምህረት የለውም ማለት ጨዋነትን ተንተርሶ በሚገባ ነው። ይህን ሀሳብን ባለፈው 4 ዓመት ተግባራዊ አላደረክም፣ አሁን ደግሞ በሚቀጥለው ስንደግፍህ ይህን ማድረግ አለብህ፣ እዚህ ላይ ደክመሃል፣ ይሄ ላይ ለውጥ ማድረግ አለብህ፣ እዚህ ላይ ዲሞክራቶች አፐርሃንድ ያገኛሉ እና በዚህ ማምከር አለብን እያሉ ግልጽ የሆነ ውይይት ይደረጋል። ይሄ በሙሉ ብዙ አልተገኘበትም። ኢንስቴድ የውዳሴ ነገር ይመስላል። በዛ ላይ እሳቸውን መደገፍ ጥሩ ነው፣ መብታቸው ነው። ግን የአሜሪካና ፖለቲካ እሱ ብቻ መሆን አልነበረበትም። ሪፐብሊካን ፓርቲዎች በዝርዝር ፓርቲ አጀንዳችን ይሄ ነው፣ ጉዳዮቻችን ለሚቀጥሉት 4 ዓመት ይሄ ናቸው በሚል መከራከር በደንብ ያስፈልግ ነበር። ይሄ አልነበረም። አንድ እንደገና ደግሞ በጣም ከአሜሪካ ታሪክ ለየት የሚያደርገው ፓርቲ ኮንቬንሽን ሲደረግ ኒውትራል በሆነ አካባቢ እንጂ ዋይት ሀውስ እና በፌዴራል ህንፃዎች ተደርጎ አይታወቅም። ዘንድሮ ግን ተጥሷል። ለምን ቢባል አንድ ለፓርቲ የሚወዳደር ሰው ዋይት ሀውስ ሆኖ ዋይት ሀውስ እንግዲህ ኒውትራል መሆን አለበት። እዛ ነው እንዲሁም መዝጊያውን ትናንት ወዲያ ያደረጉት ፕሬዚደንቱ። ይሄ ያልተለመደ ነገር ሆኗል። እዛ ላይም እንግዲህ ብዙ ክርክሮች፣ ብዙ ጎምቱ መሪዎች ወጥተው እንዲሁም አልተገኙ ማለት ይቻላል። ወጥተው ደጎዶ ለአሜሪካ ወጥተው ፕሬዚደንቱን እንደግፋለን፣ ነገር ግን ይሄ ነገር ደግሞ ይታሰብበት፣ ጉድላክ፣ አብረን እንቆማለን፣ አብረን እንሄዳለን የሚል ነገር የለም። ነገሩ የፓርቲ ካምፔን ይመስላል። እንዲሁም የሴሌብሬሽን ይመስላል እና ይሄ በጣም እነሱን ለመናገር ሁሉም አድማጮች ገባ ብሎ እድሜ ለፈጀ ቴክኖሎጂ አይታይ ሲያደርጉ የዛሬን 10 ዓመት የዛሬን 8 የዛሬ 20 ዓመት የአሜሪካን ታሪክ ይሄ በሙሉ የጎደለ ነው እና
ፕሮፌሰር ብሩክ እንዳሉት ባለፉት ተከታታይ ዓመታት እኔም ራሴ እንደ ጋዜጠኛ የተገኘውን በብዙዎቹ የፓርቲዎቹ ጉባኤዎች ላይ ዘግባቸዋለሁ። እጅግ በጣም የሞቁ የደመቁ መድረኮች የዲሞክራሲ በዓል መሆናቸው በሚያሳይ ሁኔታ ነው ይካሄዱ የነበሩት እነዚያ ጉባኤዎች። በርግጥ ያ ሁሉ ቅድም የተጠቀሷቸው ክንዋኔዎች ትንሽ ቀዝቀዝ እንዲሉ ያደረጋቸው ይመስላል የዚህ ዓመት ክንዋኔ። እስቲ አሁን መጨረሻ ላይ ወዳነሱት ነጥብ ልመለስና ፕሬዚዳንቱ ባደረጉት የመዝጊያና ጩነታቸውን የመቀበያ ንግግር ላይ በርግጥ ረዘም ያለ ንግግር ነው ያደረጉት ወደ 1 ሰዓት ከ20 አካባቢ የሚጠጋ ጊዜ ወስደው ነው የተናገሩትና እጅግ ብዙ ነጥቦችን አንስተዋል እዛ ላይ ባለፉት 4 ዓመታት አከናውኛቸዋለሁ የሚሏቸውንና የዲሞክራቲክ ፓርቲው እጩ ጆ ባይደን ቢመረጡ ወደ ከፋ አቅጣጫ አሜሪካ እንደምትሄድ ተናግረዋል። ከዛ በተረፈ እርሱ ሲጠቅሱ ትልልቅ የሚባሉ የፓርቲው መሪዎች ከጎናቸው አልቆሙም ብለውኛል ወይም መቆማቸውን አላረጋገጡም ብለውኛል። ነገር ግን ደግሞ ብዙዎቹን አይተናል ከሴኔቱ መሪ ጀምሮ እና ሌሎችም በሚኒስትር ደረጃ ያሉ የፕሬዝዳንቱን ክንዋኔዎች ያሞገሱ ባለፉት አመታት ያደረጓቸውን ሲናገሩ አይተናል እነዛን። እና ምን ለማለት ፈልገው ይሆን በርግጥ የፕሬዝዳንቱን ስራዎች የማሞገስ የሳቸውን ስብዕና ከፍ የማድረግ ብዙ ንግግሮች ነበሩ በተናጋሪዎች ዘንድ ሁሉ። ነገር ግን ከጎናቸው አልቆሙም ወይም መቆማቸውን አላሳዩም ሲሉ ምን ማለት ይሆን?
ወይ እንግዲህ ምን መሰለህ ፖለቲካ ፓርቲዎች እና ተመራጮች ለፖለቲካ ስልጣን በዲሞክራቲክ ስርዓት ውስጥ እና ህብረተሰብ ውስጥ መሮጥ አለበት። ይሄ ያለ ነገር ነው። ይሄ ጥሩ ምንድነው እንደዛ ሲሆን ደግሞ ተወዳዳሪ ናቸው ይሰዩ አንድ ተርም ሰርቭ አድርገው ሁለተኛ ለተወዳዳሪ ሲሆኑ ስቴታ ኮምፕሊ አይደለም ድሮፕም ሊደረጉ ይችላሉ። ምክንያቱም 4 አመት ክንገማ ይደረግና ባንተ አመራር ይሄን አቺቭ አድርገና ቀደም እንዳልኩት በዚህ ጊዜ ወድቀናል የሚል ነገር ይሄ ቶታሊ ላንድ ዲሞክራቲክ ህብረተሰብ ጤነኛ አካሄድ ነው ማለት ለምፈልገው ያን ብዬ ነው። አሁን እናው ግን ውዳሴ ማርያሙ ያመስግናል አያመስግናቸው ማለት አይደለም መፍታቸው ነው። ግን ከሱ በላይ ከውዳሴው አንደኛ ደረጃ ሳይሆን መሆን የለበትም የሀገር ጉዳይ መቅደም አለበት። ብዙ ጉዳዮች አሉ በእንጥልጥልያዩ አሁን በቃ ሁሉም ተነስቶ አሁን ያልካቸው ሰዎች ያልተገኙት አሉ ብዙ የመጡት እንዳልከው የማጆሪቲ ሊደር የመሳሰሉት ሌሎችም እና ደግሞ በጣም አስቃሪ ፕሬዚደንት ሲሆኑ ወዳጆቻቸው ተገኝቷል ጥሩ ችግር የለው። በዚህ ግን በአሜሪካ ትራዲሽን ምንድነው የሚደረገው በኩል ደረጃ ፓርቲ ውስጥ ሆነው የሚቀናቀኗቸው ሰዎች ሁሉ መጋበዝ አለባቸው። ይሄ ነው የአሜሪካ ስፒሪት አሜሪካ ላይ የሚያደርገው መድረክ ተሰጥቶት የመተቸትና ህይወት ያለው ክርክር መደረግ አለበት። ይሄን ዝም ብሎ የካምፔን እና የውዳሴ ይመስላል ይሄንን ሰው ቢያው ሞር ገንዘብ ያገኘ ይመስለኛል። እና ካንዴ ለምሳሌ የማጆሪቲ ፓርቲ ሊደር የሚጠበቀው መደገፉ እንዳለ ሆኖ አጀንዳ በአጀንዳ ይሄን እንዲጠንከረና ለሚቀጥለው ደግሞ ከኮንግረስ ጋር ሴኔት ጋር ተባብረን እንዲግብ እናደርጋለን ወደሚለው ነው። ብዙ ግን ተናጋሮቹ ብዙ ግዛቸው ወስዶ የሚናገሩት ጆ ባይደን መተቸት ነው ያለ ነገር ነው። ትችቱ ግን በአጠቃላይ ዝም ብሎ በጀነራል ያስፔክት ነው እንጂ ስፔሲፊክ ሆኖ አይደለም ባላንሱን ያጣ ነው ለማለት ፈልጌ ነው።
ባሳለፍ ነው ፕሬዝዳንታዊ ዘመን ባለፉት 4 አመታት ውስጥ የዩናይትድ ስቴትስ መጣኔ ሀብት እጅግ በከፍተኛ ሁኔታ በተፋጠነ ሁኔታ ሲያድግ አይተናል በተከታታይ እስከ ኮቪድ-19 ማለት ነው። እና ፕሬዚደንቱ ለዚህ ክንዋኔያቸው እና ሌሎችን ብዙዎችን ቀደም ሲል ሲመረጡ አድርጋቸዋለሁ ይሉ የነበሩ ተግባራትን ከዓለም አቀፍ ግንኙነቶች ጀምሮ ማለት ነው አድርጋቸዋለሁ ሲሉ የነበሩትን ሲያደርጉ አይተናል። ብዙዎቹንም ደግሞ ለማድረግ ሲጥሩ አይተናል። አንዳንዶቹ ደግሞ በዲሞክራቲክ ፓርቲው አለመደገፍ በእንደራሴዎቹ ማለት ነው ምክንያት የተጓተቱም አሉ። እና ወደ መጣኔ ሀብቱ እድገት ቢያንስ እንሂድና ፕሬዚደንቱ ለዛ ክንዋኔያቸው የሚገባቸውን ሙገሳና አድናቆት ሊያገኙ አይገባቸውም?
ጥሩ ጥያቄ ነው። እንዴ ይገባቸዋል እንጂ ለሰሩት ይገባቸዋል። እንግዲህ በኢኮኖሚን ጀምር የሚሉ ውይይታችንን እንዴት መሰለህ አንድ ፕሬዚደንት ኢኮኖሚክ ውጤቱ ላይ ክሬዲት ይገባዋል አይገባዋል? እሳቸውም ይገባቸዋል። ለምሳሌ ጭብጥ ሆኜ ውይይታችንን ብንሄድ ጥሩ ነው ብዬ ነው ጂዲፒውን በተመለከተ 2018 ላይ 2.9 ነበር አኑዋል ግሮት ግሩም ነው
የሀገር ውስጥ አጠቃላይ ምርቱ ማለት ነው።
አዎ 2.3 ነበር 2019 ባለፈው አመት ማለት ነው። 2017 2.4% ነበር። ምንድነው እሳቸው ችግሩ የአቺቭመንታቸው እንዳለ ሆኖ ራሳቸው ላይ ነው ስብነታቸው ላይ ነው የሚያተኩሩት ነገር ጉዳይ ራሳቸው ነው። ለምሳሌ ኮት ሳረግል the greatest economy in history ኮት ነው ማለት ነው ካሉት እንግዲህ ብለው ነው ያሉት። ወይ አዎ ኢኮኖሚው አድጓል። ግን is it the greatest economy in history? አይደለም። ለዚህ ነው ጋዜጠኞችም ፖለቲካ ሳይንቲስቶችም ሪሰርቸሮችም እንደተቻቸው በምን መልኩ ነው
አብረው እንዲመልሱልኝ። አሜሪካ መቼም የዓለም ሀያል ሀገር ነች፣ ግዙፏ ምጣኔ ሀብት ነች በዓለም ውስጥና ይሄ ግዙፍ ምጣኔ ሀብት አሁን እየገለጹልኝ ባሏቸው አመታትና እየገለጹልኝ ባሏቸው መጠን እያደገ ከሄደ ምንድነው በዓለም ወይም በታሪክ እጅግ ትልቁ ምጣኔ ሀብት እንዳይሆን የሚያደርገው? ወነታቸው ነው
ጥሩ ነው ለምላብራራ ልሞክር። ያሉት እንዳለ ሆኖ the greatest in history ጥቁር አሜሪካኖችን እንመጣለሁ በእኔ አስተዳደር ስር ከሊንከን ቀጥሎ ከሊንከን ምስተካከል ተደርጎ የማይታወቅ ህይወታችሁን፣ ኢኮኖሚያችሁን፣ ሶሻላችሁን ህይወታችሁ በሙሉ ወጥናከሩ ነው ታለውጫለሁ ነው የሚሉት። ይሄ ኤግዛጀሬትድ ሆነ አባባል አለ በፖለቲካው ውስጥ መቼም ቶለሬት የምታደርገው ዲግሪ
አለ። ግን እውነት አይደለም
አይደለም።
አሁን ለምሳሌ ስራ ያጡት ብዛት፣ የሴቶች መከጠር ብዛት፣ እነዚህን በሚመለከት በእሳቸው የስልጣን ዘመን ከፍተኛ ለውጥ አልታየም ወይ?
ታይቷል፣ ግን the greatest in history አይደለም። ለምንድን ነው መለመሰለ? ለምሳሌ ኢኮኖሚ እድገቱን ጂዲፒ አልኩኝ ቅድም የጀመርኩትን ገፋሪ ገባ እንድቃንትም ብል ከእሳቸው አስተዳደር በበለጠ በመጀመሪያ ተርማቸው greatest ተብሎ አቺቭ ያደረገ ቢል ክሊንተን ነው። ፋክቱ ነው 4.5 በ1999 4.7 እያለ ይቀጥላል። ለምሳሌ አንኢምፕሎይመንት እንመስል the greatest in history economic achievement አድርጌያለሁ አሉ። ይህም ትክክል አይደለም። አንኢምፕሎይመንት ሬቱ በሳቸው
ስራ አጥነት መጠን ነው።
ስራ አጥነት 3.5 ነው በትራምፕ ጊዜ። ትክክል ነው ግን the greatest አይደለም። በአሜሪካ ዝቅተኛ ግን it's not the number one ዝቅተኛ አይደለም። በአሜሪካ ታሪክ በፖለቲካ አናሊሲስ እና ፖለቲካል ሪሰርች እንደሚያሳየው ዝቅተኛ የተባለው 2.5 በ1953 ሃሪስ ትሩመን እና አይዘንሃወር ሽግግር ጊዜ ነበር። ይህን ማለቴ ነው። ይህን እንግዲህ የሚፋለስ የሳቸው ኤግዛጀሬት ባደረጉ ቁጥር የራሳቸውን ውጤት ያዳክመዋል ማለቴ ነው። አንድ ፖለቲከኛ ደግሞ አንድ ጣፍ ወጥቶ ሪሰርች ካለ ወይ ሊፋደር ፋክቱ ይታይ ይባላል ምርመራ አለበት። እንግዲህ ሲታይ ወይ ይህ አይደለም ይሄ ነው አይደለም የሚሉ ውስጥ ይከተናል ለማለት ነው። አሁን እንግዲህ አንኢምፕሊመንቱና እንትኑን በተመለከተ ከዛ ውጪ እንግዲህ ሌላ ምሳሌ በዚሁ መቀጠል ካስፈለግ መቀጠል ይችላል። ለምሳሌ ትሬድን በተመለከተ ከቻይና ጋር አንስቶ ንግድን በተመለከተ እንደምታስተውሉ እንግዲህ እንደነው ይሄ ፋክትና ፋክት ያልሆነው እውነትና እውነት ያልሆነው ሚክስ ያደርጋል። ለምሳሌ ኮት ነው ማረገው we took the toughest, boldest, strongest and hardest fighting action against China in American history ብሎ ነው።
እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰድነው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስቆም ሰራለሁኝ ሲሉ ነበር ወይ ደሞ ፋይናንሻል ማኒፕሌተር እንደሚሏቸው ማለት ነው። እና እነዚህ ነገሮች ሁሉ አድርገዋል እኚህ ፕሬዚዳንት
እውነት ነው ወይ ነው ጥያቄው እንግዲህ።
እሺ
ምን ያህል እውነትነት አለው ምን ያህል አይደለም ነው። ይሄን ስታዩ በኢኮኖሚስቶች እና በፖለቲካ ሳይንቲስቶች አይን ሚስተር ትራምፕ ሲወሰዱት ትሬድ ዎርም ተብሏል ከቻይና ጋር እሳቸው እንደሚሉ ሳይሆን የአሜሪካንን ኤክስፖርተሮችና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለኝ ያለፈው 3
አመት ድና ገበሬዎችን ማለት
አው ትክክል። መጀመሪያ ታስተውሱ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፉን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ ቻይና ደግሞ ሪታሊየት ያደረገችው ይሄ
ምላሽ ሰጠን አጻፋ ሰጠን
ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሊየት ስታረግ ከአሜሪካ ምትገሳውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረደው። ግናቱ ሴቨራል 100 ቢሊዮን ዶላርስ ከአሜሪካ ገበሬ ሶያቢን ላይ ተሰማራ ገበሬ በቻይና ግዢ ነው የሚኖረው ማለት ይችላል። ይሄ ችግሩስ ወድቆ ፕሬዝዳንቱ የእርሻ ሚኒስትራቸውም የእርሻ ኮሚቴውም ሴኔትና ሃውስ ኦፍ ሪፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት ይሄ ቲት ፎር ታት የሳቸው ፖለቲካ አካሄድ ታክቲኩ አንከር ያለ ይሄን ካናረክት እናረጋለሁ እንደውም ትራንዛክሽናል ፖለቲክስ ነው የሚባለው በእኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዢና ሻጭ ይሄን ካልሰጠኝ አልሸጥልህም። ፖለቲካ ደግሞ እንደዛ አይደለም። ፖለቲካ የረቀቀ ነገር ነው ኮንሲኩዌንስ የሚያመጣ ነገር ነው። እና የሱ ውጤት ምን ሆነ የዚህ አይነት ስትራቴጂ ቻይኖች ብቻሌ ታረጉ ሻው ተጎዱ የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀው ምን ብለው ሳብሲዲ እንዲፈቀድ ተደርጎ ለአሜሪካን ፋርመር ድጎማ ተደርጎ እንዲሰራጅ እንዲያርጉ አርጉ ነገር ግን ባንክረፕት ሆነው ከጨዋታ ውጪ ሁሉ ይወጣሉ ማለት ነው። ስለዚህ ይሄ አቺቭመንት ነው ወይ ማለት እንግዲህ ፖለቲካሊ አናላይዝ ታርክ አይተም ባይ አይተም ማለት ይሄ ነው። እና የ200 ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምን አሉሳቸው ታክስና ሬጉሌሽን ከት እንደማ ሚስተር ትራምፕ ለመመረጥም አንዱ ምክንያት ሆናቸው ታክስ ከት እኔ ስልጣን ላይ ብትመርጡኝ ለዛራ 4 አመት እንዳሉት አንተም ዘግበዋል ኮንቬንሽን ለክሊቭላንድ እንደምታስታውሰው እኔም እድል አግኝቻ አስተያየት እንድሰጥ ሞክሬያለሁ ምንድነው ያሉት ታክስ ከት ደንብ አረጋለሁ ነው ያሉት በደንብ ታክስ ግብር ቀንሷል ነገር ግን አሁን ሳይቀርቡት እኔ ያረኩት ታክስና ሬጉሌሽን ከት ኢዝ ዘ ግሬተስት ቲንግ ነው እንግዲህ አዘ ፖለቲካል ሳይንቲስት መቻምል ደም ነው ወይ ነው ይሄም ሳይሆን ነቀረው ለምሳሌ ሚስተር ሮናልድ ሬገን በ81 አመተ ምህረት ነው ታክስ ከመቀነስ የታወቁት ሚስተር ትራምፕ 0.9% ነው ከጂዲፒው ያደረጉት ሬገን ግን አንደኛ ተብሎ በአሜሪካ 44 ፕሬዝዳንቶች አሁን 45ኛ 2.89% በመቀነስ የታወቁት ሳቸው ናቸው እና አንድ የሁለተኛ ሚስተር ትራምፕ ታክስ ከፍ ያደረጉት ሳቸው ብቻ አይደሉም ኦባማን ባለፈው 8 አመት አሁን ኦባማ ለማለት ሳይሆን ከሳቸው በፊት የመጡ ፕሬዝዳንቶች ሳቸውን ለማወዳደር ነው ሬገን ቀደም ሲል ነው ኦባማ ራሳቸው ሴቨራል ታይምስ ታክስ ከፍ አድርገዋል የኦባማ ታክስ ራሱ የመቀነስ በተመለከተ ሁለት ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው ፋክቶቹ የሚያሳዩት ይህናቸው ለማለት ነው
ፕሮፌሰር ብሩክ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስዎ እንደሚሉት አጋነውት ሊሆን ይችላል ግን ውሸት ነው አገሪቱ ትገኝበታለች ለዚች ሀገር ይሄንን አድርጌያለሁ ብለው በአንድ ሰዓት ከ18 ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው
ውሸት ናቸው ስፔሲፊክሊ ታውል አምሳሌ ስለ ኢኮኖሚ የጠየቀኝ ኢኮኖሚ በተመለከተ ለምሳሌ በዝርዝር ካየኸው 2-3 ትሪሊየን በላይ በሳቸው አስተዳደር ከመጡ ጀምሮ ጨምሯል የአሜሪካ አዳ የሀገሪቱ አጠቅላላ አዳ ግን ካምፔን ሲያደርጉ የነበረው ምንድን ነው የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው ስለዚህ በዛ መልክ ነው ኢቫሉዌት የሚደረገው ማለት ነው አካደሚካሊ ዳኝነቱ ለአድማጭ ዝተዋለሁ ማለት ነው
እስቲ የዘር ግንኙነትን ደሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል እንዳሉት የሥራ አጥነት መጠኑ ዝቅ እንዲል ከዚህ በፊት በ90ዎቹ ውስጥ ወጥቶ የነበረ የወንጀል ህግ እንዲቀየር በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌደራሉ መንግስትና ዘላቂ እንዲሆን እንዲህ አይነት ሁኔታዎችን ሲጠቅሱ ነበር የጥቁሮች ህይወት የተሻለ እንዲሆን ለማድረግ እና በዚህ በኩል ለጥቂት ነው እሱም ይገመግሙት የትራምፕን አስተዳደር ዘመን
በጣም ጥሩ አሁንም እንግዲህ ፕሮስ እና ኮንስ አለ ክሬዲት አሁንም የሚሰጣቸው ይኖራል በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ ለነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው ማለት እንደቀጠለ ነው ማቀው እኔ እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው በበጎነት ይታያል ነገር ግን ሬስ ሪሌሽን እና እንዴት ልበል ይሄ ማይኖሪቲውን ላቲኖን የጥቁሩን ብሶትና የሚያቀርበውን ጥያቄ ዛሬ 4 አመትም ይሄን አረጋለሁ ያሉትን አድርገዋል የሚለውን ነገር እንግዲህ ያው ጥያቄ መልኩ ውስጥ ይገባል ማለት ነው ለምን 4 አመት ኦልሞስት በተግባር ታይቷል ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው በቃል ላይ ለምሳሌ አሁን ትናንትናን ተወደ አሁንም ኮት ነው ማረገው ምንድነው ያሉት I have done more for the African American community than any president since Abraham Lincoln
ከአብርሃም ሊንከን ወዲህ ማንንም ያላደረገው እና ያደረኩት ነው ያሉት ለጥቁር
ማለት እንግዲህ እኔ ወቃሽ ልመስል ይችላል እንግዲህ ሹመቱን ቸምስ ስራው ተባይ ነውና
የትንታኔው
እነሱነት ፋክ ምንም ይቅርታ መጠየቅ ያለብኝ አይመስለኝ ፋክቱ ምንድነው ነው ወይ ናቸው ወይ ነው ጥያቄው አብርሃም ሊንከን ያው ስሌቨሪን አቦሊሽመንት ያመጣ ሰው ነው አው እንዲቆም አመሰግናለሁ እንዲቆም ያም ጠንቅ ነው ይሄ ታላቅ ሰፊ ሀገር በስሌቭ ሌቨር ላይ የተመሰረተ ኢኮኖሚ ያይነበረው ስርዓት በወቅቱ በተለይ በግልጽ ያንን ይሄ ነገር እየበተነ ነው ሄዶ አሁንም በሚል አብርሃም ሊንከን ስለወር ምጃ ነው ስሙም የገነነውና ብልህና አመራር ሆኖ ኮንሲኮንሱን ፌስ አረጋለው የፈለገው ይንጣ ነገር ግን የሰው ልጅ እንደቃ ይዘን መኖር አንቀጥልም አይገባም ብሎ እርምጃ ወሰደ ፕሮሚስ ያደረጉት ነገር አገን ዴሊቨር አድርገዋል ነው
ተግባራዊ ያደርጋሉ
አው ተግባራዊ አድርገዋል ይሄ race relations የዘር ያለው ችግር አሁንም እንዳለ ነው ሁለት ኬዞች ላይ ለምሳሌ ተንተርሼ ማቅረብ ይችላል ተሰባው የተካሄደ ያን ሰሞን እንደምታስተዋውቀው አቶ ሰለሞን ዊስኮንሰን አንድ ሶስት ልጆች አባት ልጆቹ መኪና ውስጥ ሆኖ ቲሸርቱን ኳላ ጎትቶ አንቀው ይዘው በሰባት ጥይት ጀርባውን ደብድበው ሲመቱት አገር ሁሉ ሪስ ባይደንም ተቃዋሚዎቹ በሙሉ ወዲያው ነው ያሉት ከሪፐብሊካን ብዙ አልተናገሩ ከፕሬዝዳንቱ ይተበቃል ፕሬዝዳንቱ እኮ የሪፐብሊካን ፓርቲ መሪ ብቻ አይደለም የሀገር አባት ናቸው መሪ ናቸው ሁሉም ሊቆረቁራቸው ይገባል ሲመረጡ ደግሞ ዳት ሰከንድ ሁላችንም ነው የሚወክሉት ይሄ ትልቅ ቅሬታን ፈጥሯል እንግዲህ ባንድ በኩል በጥቁርና ነጭና ዘር ያለው ችግር ፈታሉ ላሉ በሌላ በኩል ግን በተግባር ሲሳተፉ ብዙ አናይም ለማለት ነው እና በነገራችን ላይ አራቱን አምስት ሰዓት በፊት ማዲስ ወሬ ነው ለመጀመሪያ ጊዜ ፍለፊት ሳይሆን አዎ ፊልሙን አይቻለሁ ፊልሙ በጣም ያስደነግጥ ነው በሚል መልክ አልፈውታል ፕሬስ ኮንፈረንስ ቅድም ሰጥተው ነበር እንደው ለአድማጮቻችን ይሄ መሰይን ያሰይም ተመስገን ትንሽም ብትሆን ተመስገን ያሰኛል እንግዲህ ህዝቡ ይጠብቀው በደንብ በግልጽ ሆነ አቋም መውሰድና ፖሊሶች በእንዲህ አይነት መልክ አንድም ዜጋ በጥይት መቀጥቀጥ እንደሌለባቸው ማውገዝ ነበረባቸው ፖሊስ ስራውን አይስራ ማለት አይደለም ፖሊስ የተሰጠው ተልዕኮ አለው ጸጥታን ለማስከበር መሳሪያ ይዞ ቢዳፈሩ መሳሪያ ይዞ የፖሊስን ህይወትና የሲቪላኖችን ህይወት ቢያስቸግር እርምጃ መወሰድ አለበት ይሄ ግልጽ ነው ይሄ ግን ባዶ እጁን ሆነ ወደ መኪናው ተመልሶ ሄዶ ሲል ከኋላው ጎትታጡ ሆነ እንደገና ደግሞ በሚቀጥለው ከዛ ዊስኮንሰን ስቴት ከኖሻ የምትባል ከተማ ጥቁር ህዝብና ማይኖሪቲስና ላቲኖች የዘር ልዩነት አለና ፖሊስ ስራውን አይሰራምና አሁንም በደላችን በዛ የጥቁር ወጣት ልጅ በተለይ ወንድ እየተገደለ እየጨረሱን ነው በሚል ተቃውሞ ሰልፍ ወጥተው እንደሚታወቀው አንድ 17 ዓመት ወጣት ልጅ ሆነ ከቀኝ ሚሊሻዎች ግንኙነት ያለው ቀኝ አክራሪዎች ማለት ነው AR-15 ይባላል ይሄ ደንበኛ ራይፍል ነው ፉል አውቶማቲክ ሆነ መሳሪያ ይዞ ከተማው ላይ ተቃዋሚዎቹ መሃል ገብቶ አንዳንድ ነገር አተካራ ተፈጠረ ነገር ግን ሁለቱን እዛው ገሉ እንደገና ደግሞ ፖሊሶች 4-5 መኪና አሱን አይተው ዝም ብለው አልፈውት ሊይዙትም አልተሞከረም ኤቪደንሱ ቪዲዮ የሚያሳየው ይሄ ነው እንደውም ውሃ ሁሉ ኦፈር አርገውት ይሄ ፋክት ነው አድማጮቹን መከታተል ያስፈልጋል ማረጋገጥ ማለት ነው ይሄ አይነት ሁኔታ ሲፈጠር አንድ ፕሬዚደንት ዝም ብሎ ማለፍ አይችልም እንዲህ አይነት በደልና ኢፊታዊነት ላይ ሲደረግ ዝምታን መርጠዋል ስለዚህ እሳቸው ለጥቁር ህዝብ ጻፍ ለመናገር የሀገር ፕሬዚደንት ናቸው መከበር አለባቸው የሚጠበቅባቸውን እና ቦታው ቢሮ እና ህገ መንግስቱ የሚጠበቅባቸውን ስራ ሰርተዋል ማለት አያስደፍርም ለማለት ነው ተቃዋሚዎች ምን አደረጉ ለምትለው እነ ባይደን አውግዘዋል ይሄ ራሱ ህዝቡን አስደስቶታል
እንግዲህ ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ እንደውም የስርዓትና የህግ ፕሬዚደንት ነኝ እያሉ ነው የሚናገሩት ሲመጡ ጀምሮም እንደዛ ሲሉ ነበረ እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው ከዚህ በፊትም አስታውሳለሁ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበር በተመሳሳይ ጊዜ ግን ሁከት ተነስተዋል ብለው በግልጽ ሲቃወሙ ነበር በየቦታው የሚፈጠሩ ንብረት ማጥፋት እንዲህ መሳሰሉ ነገሮችን እስቲ በዛ በኩል ምን እንደሚያስቡ ልጠይቆት እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባት እኚሰው ደግሞ የሀገሪቱ ፕሬዚደንት ናቸውና ምንድን ነበር ማድረግ የነበረባቸው ምንድን ነበር ማለት የነበረባቸው በዛ ሁኔታ በእርግጥ የተፈጸመው እንግዲህ ያ ተቃውሞ
አንታው አንድ ፕሬዚደንት ይሄን ይሄን ብሎ ማለት ከባለቤቱ አወቀ ጉዳ ነው ተገቢም አይደለም ነገር ግን ካን ፕሬዚደንት አንድ ዜጋ የሚጠበቅ ነገሮች አሉ እሱ አልተሟሉም ለማለት ነው ለምሳሌ ህግ መከበር አለበት ማንንም አገር እዛ ላይ እሳቸውን ጠንክራ ለእርምጃ ማለት ተቀበለ አቋም ወሰደ አለባቸው ጥሩ ይሄ ሁሉም ሁላችንም እንደገፈው ነገር ነው ይሄ ፋክት ነው አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል በቅሬታና በእልህ ወጣቶች ይወጣሉ ያቃጥላሉ ይሄ ጥፋት ነው ሁላችንም ማውገዝ አለብን እኔም ራሴ አውግዛለሁ እንደ አንድ ሰው መደረግ የለበትም ባለው ዲሞክራቲክ ስፔስ ወጥቶ ተቃውሞን ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን ንብረት ማጥፋት መልሶ ወደ ሀገሩን የሚጎዳበት ሁኔታ አገር ማጥፋት የተጠያቂነት ያረጋል ይሄ ላይ ግልጽ ነው ማንንም አቋም ይሄ ሰው ህይወት ማጥፋትና ፕሮፐርቲ መውደም የለበትም ይሄ ያለነው እሳቸው በነገራችን ለማስከበር አለባቸው ችግሩ የሚመጣው መቼ ነው ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድን ነው የሚሉት ለምሳሌ የተሰለፉን ሰዎች አናርኪስቶች ዋልጌዎች ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል ለምሳሌ ልጅ የሞተበት አባት አጎት ካዝን የልጅ ልጅ ጎረቤት አብሮ አደግ የወጣ ሁሉ አናርኪስት ነው ወይ እርግጥ ከውስጣቸው አናርኪስት የሉ ማለት አይደል ነው ወይ የአጠቃላይ ጅምላ አነጋገር ያደርጋሉ ይሄ ነው ሰውን የሚያቆስሉና የሚጎዳው እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው እንዲሁም ቁጣ ነው የሚፈጥር ቁጣ እየፈጠረ ወደ ሌላ እሳት እየከተተ ነው ያለው እና እሳጫሪ መሆን የለባቸው አንድ አቋም ወሰድ አለባቸው አቋም ወሰድ ማለት እንዲህ አይነት ግሩፖች የሚያደርጉትን ማውገዝ አለባቸው ነገር ግን የጥቁሮቹን ደግሞ መብታቸውን ሪኮግናይዝ ማድረግ ይገባል ሰው ብሶ ሲኖረው የቶቶ ነው የሚናገረው አደባባይ ወጥቶ ነው ሰልፍ የሚያደርገው
እንዳሉት ከዚህ በፊት ቻርልስቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ሰዎችን አስቆጥቶ ነበረ ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል ቋንቋው አባባሉ ብለው ነበርና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ ነገር ግን የሚሰሩት ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዲሞክራቶቹ ደግሞ ጎራን በልና የእጩ ፕሬዝዳንት ወይም የቀድሞ ምክትል ፕሬዝዳንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበር። ለምሳሌ ግልጽ የሆኑ የመጣኔ ሀብት እቅዶች፣ የማህበራዊ ፍራዎች እቅዶች የሏቸው። በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበር የሚሉ ነቃፊዎች ወቃሾች አሉ። እርሱ እንዴት ነው የሚያዩት?
ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ ከሁለቱም ሳይድ። አሁን የተባለው እርግጥ አንተ እንዳቀረብከው የወቀሱ አሉ። ይሄንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረጅም አኳያ እስከነ ዌብሳይታቸው ገብቶ የዲሞክራቲክ ናሽናል ኮሚቴ እና ኮንቬንሽኑ ምን አጀንዳ አለው፣ ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ እመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄን እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነጻ ማድረግ፣ እንዲህ ብዙ ነገሮች አሉ። በትምህርት፣ በኮቪድ ላይ፣ በሴኪሪቲ፣ ሚሊተሪ፣ ሬተረንስ፣ ሬስ ሪሌሽንስን፣ ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥልም የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ፣
መቼም እየገመገምን ያለ ነው አሁን ጉባኤዎቹ ነውና፣ በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም ነው?
ጥሩ። ጉባኤውን በተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ፣ ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አዎ እንዳልከው አልቀረበም። ግን ጥሩነቱ የነሱ አፕሮች እንዳየሁት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቃኛቸው እንኳን 7 ነው 9 የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው፣ ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት፣ ይሄ ነገር ማድረግ አለበት የሚለው ላይ በሰፊው ቀርቧል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርጓል። ተራ ዜጎችን ትምህርትን በተመለከተ ሬስን በተመለከተ ገብተው ሲናገሩ 4 ቀን ተከታትያለሁ። ባይደን ግን አልተናገረም ለማለት እኔ አይዶን ነው። እኔ ንግግራቸውም ስንት ነው 35-40 ደቂቃ ይሆናል። ዋና ዋና ነጥባቸው
አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታ እና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም፣ ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው፣ ጆ ባይደን ከተመረጡ ግን ወደ ከፋ ዓለም ወደ ከፋ አሜሪካ ነው የምንሄደው ብለው ነው ያስጠነቀቁት። ይህንን ሊገዳደር የሚችል አቀራረብ አለጠነቀቃሉ።
ኖ አድርገዋል። ይሄ እኮ መሰለኝ የፖለቲካ ውሰጥ አገባ ነው። ሚስተር ትራምፕ በደንብ ገሃ አድርገው ነው ሲያብጠለጥሏቸው ነበረው ባይደን። ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። ይኖ ፋክቱ ላይ ቤስድ ሆነው ቱሳም ኤክስተንት ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው ራሳቸው። ባይደን በተመለከተ ከስድቡና ከምኑ የሉበትም ማለት ይችላለን። እንዲሁም የፕሬዚደንቱን ስም ሁሉ አንድ ያነሱ አይመስለኝም። ትራምፕ ብሎ ጠቃን አላነሱም። እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን፣ ግራ የገባው ባይደን፣ የሚያጥላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት ድሮም አሁንም የመሳሰለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ ምትን ጨዋ ለማለት ብል ለአሁን ለምን ገልጸው ሜቢ ላይል ይችላል ላይገልጽ ልይልች ነው። ግን አትሊስት የጤነኛ ቃል ጤነኛ አቀራረብ እኔ ባይደን የሚያይሁት እኛ ብንመረጥ እንዲህ እናደርጋለን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕና በሱ ስታይ ሜቢ የትራምፕ ጎልቶ የታየው ቅጽሎ ስለበዙበት ይመስለኛል እንጂ በዛ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ በምን እያለ እንደተቀመጡ ነው እኔ ማቀው። ይሄ ነው የኔ ኦብዘርቬሽን።
በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዲሞክራቲክ ፓርቲው። ይህንን የባይደንን ውሳኔ እንዴት ይመለከቱታል?
እኔ
እና ራሳቸውንስ ካማላ ሃሪስን
አመሰግናለሁ።
እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ?
በጣም ጥሩ። መቼም ይሄ ቁልፍ ጥያቄ ነው። እንግዲህ ካማላ ሃሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ ስሜት ዝች ላይ ለዚህ ሰከንድ ብጠቅስ ጆ ባይደን በጣም ስማርት ሙቭ ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን? ፎር ኦብቪየስ ሪዝንስ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካማላ ሃሪስ ሴት ናቸው፣ እንደገና ጥቁር ናቸው፣ እንደገና የእስያ ሰው ናቸው። ይሁን ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያም በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ ከነ ኤሊዛቤት ዋረን ከፍ ያሉ ቅት ቢኖራቸው ከሌሎችም ጥቁሮችም 1 3 4ም ነበሩ ታሳቢነት ተወስደው በዙሪያ ተይዘው ነበሩ መጨረሻ ላይ ካሜላ ላይ ወድቋልና ካሜላ ማናቸው ለሚለው ያው ባጭሩ ለማስቀመጥ ከጃማይካን አባትና አባታቸው ጥቁር ነው እናታቸው ደግሞ ከህንድ የመጡ ሁለቱም ለትምህርት አሜሪካ ሀገር መጡ ካሊፎርኒያ ተዋውቀው የተጋቡ ናቸው ሁለት ልጆች አፍርተው ካሜላና ታናሽታቸው አሉ ይሄ እንግዲህ ቲፒካል አሜሪካኑን ማይግራንት ኮሚኒቲውን ህይወት ያሳያል ማለት ነው አንድ ይሄ ሁለተኛ ካሜላ ለየት የሚያደርገው ያላቸው መሰረቱ ነው የውቀት መሰረቱ ዙሪያውን ሬከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ ተናግቆ ናቸው አስተዳደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ሲቪክ አክቲቪቲስ ከእናታቸው ጋር በተለየ ተንቀሳቀሱ የቀሰሙት እንዳለ እንደገናም ስራ ሲጀምሩ አተርኒ ሆነው ከዲስትሪክት ጀመሩ ወደ ላይ ይወጡ አቃቤ ህግ ሆነው መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ አመት አቃቤ ህግ አተርኒ ጀነራል ሆነው ሰርቷል ካሊፎርኒያ ማለት ለብቻው አገር ሆኖ ይወጣ ወደ 40 ሚሊዮን ህዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ሊገነጠልን እንደው ለምሳሌ ነው አተርኒ እና ህግ ስቴት አስተዳደር ፍት ውስጥ የሚሰሩት ራሳቸው በሺ የሚቆጠሩ የ35 የ20 ስቴቶችን ሰራተኛ ኃይል ቢደመር የካሊፎርኒያ ላይ አይሆንም እና ይህን በጣም ሰፊ የሆነ ቢሮክራሲ ልበልስ እና ፕሮፌሽናል የህግ ሰዎችን ከታች እስከ ላይ ቨርቲካል እና ሆሪዞንታል ያሉትን በሚገባ ለብዙ አመታት ያስተዳድሩ ሰው ናቸው። ይሄ ብቻ አይደለም። የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ። እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው። የመመረጥ እድላቸውን ሞር ያሰፋዋል ባይደን። አንድ ሁለተኛ ባይደን እድሜያቸው ላይ ጥያቄ እየመጣ ነው። ቅድም ካነሳው ወንድሜን ተጨማሪ
ጥሩ ማነሳለሁ ነበር።
አዎ ቴንክ ዩ። እያረጀ ነው ትንሽ ነው እንጂ ሁላችንም ስናረጅ ስንሄድ ቃስ እያን ፈዘዝ ማለት አንዳንድ ነገርም ሊመጣ ይችላል። በድሜም ከሚስተር ትራምፕ አንድ አመት ይበልጣሉ ባልሳሳት እና ሁልጊዜ ፕሬዚደንቱ ሲመጡ ይህን ታሳቢ አድርገው ነገ አንድ ነገር ነው ቸም የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆን ብቁ የሆነ ቫይስ ፕሬዚደንት የአሜሪካ ህገ መንግስቱ መሰረት ፕሬዚደንት ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው። ይህን በተመለከተ ጥያቄ ስናነሳ እኚህ የተመረጡ ሴትዮ በጣም ብቁ ናቸው። እዚህ ላይ እንደገና ደግሞ ጀንደር ኢሹን መርሳት የለብንም። አሜሪካ የጾታ ጉዳይ ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው። አሜሪካ መቼም ሲምቦሊክ ነው። አሁንም የሴት ፕሬዝዳንት ኖሯት አያውቅም። 45 ፕሬዝዳንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዝዳንት ተመርጦ አያውቅም። ስናወዳድር አፍሪካ ላይቤሪያ ማላዊ ሴንትራል አፍሪካን ሪፐብሊክ አሁን ደግሞ ኢትዮጵያ አይተናል። አውሮፓ ሀገር የተለመደ ነው። ላቲን አሜሪካ ብራዚል ብዙ ሀገሮች ኤዥያም እንደዚሁ። አሜሪካ እንግዲህ ባላት ክብደትና ምን ቢታይ እንደው ትንሽ ሌት ይሆንም ይመስላል ግን ምናልባት ቢሰበራናት አንድ ነገር እንኳን ቢሆን ካሜላ ሃሪስ ፕሬዝዳንትነቱን ቦታ ይይዛሉ ማለት ለመጀመሪያው ሴት ያረጋቸዋል ማለት ነው እና
እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል።
አዎ እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ይቀጥላል። እርግጥ ሴት መሆናቸው ሲምፓቲ ቢኖርም ፖለቲካ ላይ ደግሞ ትንሽ ራስ ባልሆነ መንገድና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎችን ሊኖሩ ይችላል። ይኖራሉም ደግሞ ለምንድን ነው ወጣቶች መቼም ያለ ፋይት ብቻቸውን ቻሌንጅ ሳያደርጓቸው በቀላሉ ይሰጧቸው አይመስለኝም። ሴት ስለሆኑ እንግዲህ ይሄን ለምስል ወጣት ነገ የሚመጡት አሉ፣ እነ ቡከር አሉ፣ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ሆነር ማስታር የሚያደርጉ አሉ። ዊዛውት ፋይት ይባላል እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ በሚቀጥሉት 4 አመት በሚገባ ካስመሰከሩ የእሳቸውን ጉዳይ የመረጣቸውን ጉዳይ በደንብ አሁን እንዳልኩስ ማማለው አስፍቶ አጠናክሮ እድላቸውን መሰረቻ ሲሰላቸዋል የሚለውን ለማለት ፈልጋለሁ እና በዚህ መልክ እስማማለሁ። ደግሞ
አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል የካማላ ሃሪስ ለምክትልነት መታጨት ብለው ነበርና ከነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው። ከፕሬዚደንት ትራምፕ ከፍ ያለ ነበር በብዙ አካባቢዎች ልዩነት ነበር በመካከላቸው እና የነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ? በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ?
አዎ ጥሩ ይሄ ቁልፍ ጥያቄ ነው። ዲሞክራሲዎቹን ስናይ ይሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጿል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ፕሬዚደንቱን ቦታ ሞልቷል። ካሜላ ሃሪስ ተመርጠዋል። ስራቸውን አሸንፈው 3 ወር በኋላ ኖቬምበር ዋይት ሃውስ ነጩ ቤት ለመግባት እየተሟሟቱ ነው። ሪፐብሊካኖችን በተመለከተ እንግዲህ አጀንዳቸውን ፕሬዚደንት ትራምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው። የዲሞክራቶችም ተመሳሳይ አቋም አላቸው። ፕሬዚደንቱ ሪፊጂን እንደሆነ ኢትዮጵያ ኮሚኒቲ ስላለ ነው እንደ ሪፊጂ ላነጥ ብናገር ፕሬዚደንት ትራምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን ምንድን ያሉት ቅድምም በነገራችን ላይ አጀንዳ ይህን ያህል ደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። እንዲሁም ትዛሌ ባይደን ኦልሬዲ ግልጽ አድርጓል። 125,000 አሜሪካኖች በየአመቱ ልብስ ስልጣን ላይ ሲመጣ እንዲገቡ አድርጋለሁ ህግና ሬጉሌሽን በፈቀደው ብለዋል። ፕሬዚደንት ትራምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ 130,000 ነበር ኦባማ በየአመቱ የፈቀዱት። በየአመቱ ፕሬዚደንት ትራምፕ
ወደ አሜሪካ
የሚገቡ አዎ ፕሬዚደንት ትራምፕ ወደ 18,000 ነው ያወረዱት እና የ18,000 ቁጥር እንደሚቀጥል ነው ያን ያህል እንኳን ባሪ እንደማያደርግ ነው እንግዲህ በሁለቱ መካከል የተባለው ነው። ሌላ ኢነርጂና ክላይሜትን በተመለከተ ፕሬዚደንት ትራምፕ ያው የፌደራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል ጋዝ አለ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነጻ ራሷን የቻለች ከአረቡም ከምኑም ዓለም ዲፔንድ ማታረግ አገር አረጋታለሁ ነው። ይሄ የሚደገፍ ነው። እስካሁንም የሰሩበት ነው። ግን
ሆናለችም ነው የሚሉት በሳቸው
ብለዋል። አዎ በሳቸው ብለዋል። እዚህ ላይ እንደው ጸጉር ለመሰንጠቅ ሳይሆን ምንድን ያለው 2019 ብለዋል። አሜሪካ ቶታሊ ኢንዲፔንደንት ሆናለች ነው የሚሉት። ግን እስካሁን አይደለንም። ትንሽ ይቀራል። ከ9.1 ሚሊዮን ባርል በቀን ነው ለምሳሌ አሜሪካ ያስገባቸው አሁን በአሁኑ ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፔንደንት ናት የምንለው የምታመርተው ሲበልጥ ነው ከምታስገባው። አሁን መሳየው ነው እና በሁለተኛ ተርማቸው ግን በአጭር ጊዜ ውስጥ እንደሚሆን ነው የሚታየ ከዚህ መናገር የሚችለው። እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ ያልሰጡትም ማለት ነው። ኢንቫይሮንመንት እና እንዲሁም ያው እንደወጡ እናውቃለን። የፓሪሱ አግሪመንት አለ። ዴንማርክ ተመስርቶ ምን ብሎ አሜሪካ ከዛ ወጥ የወጣች ብቸኛው ሀገር ናት ማለት እንችላለን። ይህም በፕሬዚደንት ትራምፕ ባላቸው አጀንዳ መሰረት ነው። ያ ይቀጥላል ነው የሚለው። ባይደን ግን እንደሚለው ይህን ሪቨርስ እናደርጋለን። ለምሳሌ አራት ለቻለ ቁልጭ ያለ ልዩነት ነው። ሪቨርስ አድርገን እንመለሳለን፣ ዓለም ህብረተሰብ እንቀላቀላለን ነው። እዚህ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር አለም። እንግዲህ በባይደን የሚጠበቀውም እዛ እንደምትመለስ ነው። ወደዛ እየመጣ ደብሊውኤችኦም እንደዚህ ሁኔታ አለ። ባይደን ሲመጣ አውቶማቲካሊ እኛ ከዓለም ህብረተሰብ ተነጥለን አልኖርም ነው እሳቸው የሚወቀሱበት። ትራምፕ ምንድን ነው ፕሪንስፕል ኦፍ አይዞሌሽኒዝም ራስን ማግለል ከመሌለው አለ። ይህም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል። ዲሞክራቲክ ፓርቲዎች ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውንም በደንብ አስቀምጠዋል። ከራሻን ጋር ያው ተነጋግረንበታል። ዲሞክራሲዎቹ ራሻ ወዳጅ ሀገር አይደለችም ለአሜሪካ። ከራሻ ጋር ይሄ አሁን የሚታየው እንደው አለ አይደለ በጣም ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራሲዎቹ አቀራረብ። ፕሬዚደንቱ ግን ያው እንቀጥላለን ነው። ይህም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳን ማቶ ሰለሞን ለምስ እንዲሁ በአጭሩ በአንድ ሰልፍ በደቂቃ አላስቀምጠው። ኔቶን በተመለከተ ሚስተር ዶናልድ ትራምፕ አፕሮች ግልጽ ነው። እናንተ ሸክሞች ናችሁ። እናንተ ይኸው ከሁለተኛው ዓለም ጦርነት በኋላ እኛ ገንዘብ ብዙ ሞር እናወጣለን አውጥዋሉ። ኦልሬዲ የተቀመጠ ፕላን አለ። በዚህም ማሳሰቢያ መሰረት አውሮፓኖቹ አሁን ኮንትሪቢሽናቸውን እያደረጉ ነው። እንዲሁም ንግግራቸው ላይ አንስተውታል። እንዲሁም ንግግራቸው ላይ አሁንም እንዲሁም ወቅስ እንደ እንዳይመስል ነው። እውነቴን ነው። ምንዴት አድርጎን ያቀረቡት እሳቸው ምን አሉ? የእኛ ኔቶ ፓርትነሮችን እንደ ምሳሌ ባነሳ አሉ 130 ቢሊዮን በአመት ኔቶን በተመለከተ እንዲከፍሉ ተስማምተዋል ብለው የተናገሩት አክሴፕተንስ ስፒቻቸው ላይ። ፋክቱ ግን ስናየው ከተናገሩት በኋላ አስ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት 130 ቢሊዮን የአንድ አመት ሳይሆን ባለፉት 4 አመት ውስጥ የሆነ ሂሳብ ነው። ስለዚህ ስህተት አለ ከንግግራቸው ማለት እዚህ ላይ ለማንሳት ያህል።
አሁን እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት። በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶችም ጭምር፣ በናፍታ እና በትራንስ አትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው እንዴ?
ጥሩ ጥያቄ። ናፍጣንም ማንሳት እንችላለን። እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣ አሜሪካም ትጠቀማለች። ይህ መስራት የለብንም አደለ እንዲ አውሮፓም ይጠቀማል። አሜሪካ ደግሞ እንደ ሀያልና እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት። ምክንያቱም የጋራ የሆነ ጠላት እንዳላቸው ነው። የተለየ ሲስተም እንዳለ ማለት ራሽያና ቻይና ትልቁ ቻሌንጅ አሁን ከቻይና ወደ ፊት የሚመጣ ሚሊተሪ ሴኩሪቲ ቻሌንጅ ነው። እዛ ላይ ማሪጅ ኦፍ ኮንቪኒየንስ ወደዱም ጠሉም አይ ቲንክ አሜሪካም ሆነ ፕሬዚደንት ትራምፕም ሆነ ከሳቸው በኋላ የሚመጣው ከሳቸው ኋላ የሚመጣው ይሄ ማሪጅ ኦፍ ኮንቪኒየንስ አውሮፓና አሜሪካ አብረው አስ ፓርትነርስ ስቲክ ማድረግ አብሮ ታንጎ ማድረግ አብሮ መስራት ያለባቸው ነው። መኖርና ደህንነት ከፈለጉ እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄን ይመስላል። አሁን ናፍታን አንስታል ጥሩ ነጥብ ነው አቶ ሰለሞን። ናፍታን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር ነው በኖርት አሜሪካን ፍሪ ትሬድ አሶሲዬሽን እሱን ለውጣሉ አሉ። እንዳሉት ትእዛዝ ሰጡ ተለወጠ። ዩኤስኤምሲኤ ነው የሚለው ዩናይትድ ስቴትስ ሜክሲኮና እንደዚህ ነው ደው ያለማሳልቸት የካናዳ አግሪመንት ይባላል። ዩኤስኤምሲኤ ነው ስሙን ለውጧል። ነገር ግን ሳብስታንሱ እንዴት ነው ስንል አሁን እንግዲህ ይሄን ማስረጃ ምለው የዩኤስ ኢንተርናሽናል ትሬድ ኮሚሽን አለ እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚደንት ትራምፕ ያመጡት ዲል አለ የለወጡት ያ ነው ተግባራዊ ሆነው። ይህንን ዲልና የለወጡትን ከነበረው ናፍጣ ጋር ስናወዳደር ብዙ ልዩነት የለውም ነው የሚባለው። ይህም በምን መልክ ነው ዩኤስ አንኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጧለው ሪቫምፕ አደረጓለሁ ሲሉ አሜሪካ ተጎድታለች፣ ካናዳና ሜክሲኮ ኦልሞስት የተበዘበ ቴክን አድቫንቴጅ ኦፍ ነው የሚባለው። በዛ መልክ እንደ ወግ መበዝበዝ ከባድ ቃል ይሆናል ከበድ ያለ ግን
በእኛ ተጠቃሚ ሆነዋል። እኛ ተጠቃሚ አገኝ
አዎ ይህን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው። እሳቸው ተግባራዊ ያደረጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጡ ሀሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሰሩትን አጀንዳ ነው ዊች ኢዝ ጉድ ጥሩ ነው መቀበላቸው እና የአሜሪካንን ለምሳሌ በአዲሱ የዩኤስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮቹ ትሬድ አግሪመንት ኢምፓክት አድርጓል ሲባል 68 ቢሊዮን ዶላር ነው። ፋክት ኢምፔሪካል ኤቪደንስ ከፊት ይዤ ነው ማናገሩ 0.35% ነው በጂዲፒ ላይ ኢምፓክት ያደረገው የአሜሪካን ጂዲፒ። ኢምፕሊመንትን በተመለከተ ያመጣው በጎ ነገር 176,000 ስራዎች ነው። ይህንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው 0.12% ነው እና ፕሮግረስ ተደርጓል ጥሩ ሄደናል። ነገር ግን ተለዋውጦ ትልቅ የሆነ ሰፊ የሆነ እንትን ሲሚላር የሆነ ውጤት አንጥተዋል ለማለት ነው። ከዛ ውጪ አድማጮች እንግዲህ አገናዝቦ ማየት ይቻላል።
እስቲ ደግሞ ስለ ኮቪድ-19 እናንሳና ፕሮፌሰር ብሩክ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን፣ የምርት ቁጥሩን፣ ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣ ማን ኮቪድ-19 ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉ ውስጥ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው?
በጣም ከባድ ፈተና ነው። ሰለሞን ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ። ኃላፊነቱ ከነሱ ትከሻ ላይ አውርድም። በተለይ አሜሪካ ሊደርሽፕ አመራር መስጠት መቻላል፣ ብቁ የሆነ ሳይንስ ላይ የተመሰረተ አመራር። ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን ኖርማል ላይፍ የምንለውን ሁሉ ለታዊ ሁሉ አንቀላንትን ብሏል። በትምህርት እንኳን ዩኒቨርሲቲ መሄድ ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመን ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሂራገን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስ በዛ መሰረት ነው የምንሰጠው እና ልጆቹ ራሳቸው ስነልቡና ሁሉ ብዙ የሚጎዳ ነገር አለ። ማለት ቴንስ መሆን፣ አንክሸስ መሆን፣ ትንሽ ተስፋ ማጣት፣ ይሄ ነገር እንዴት ነው ምክንያቱም ሰው የሞተው ብዛት እየጨመረ ሲሄድ የአሜሪካን እንግዲህ የሚጠበቀው ምንድን ነው? አሁን 180 ምናምን ሺህ ሆኗል። ዲሰምበር እስኪመጣ ሰው ስለሞት ሩብ ሚሊዮን አሜሪካዊ ይሞታል። ይህ ፕሬዲክሽን 250,000 ሳይንሱ ኢምፔሪካል ዴታውም ኤቪደንሱም የሚያየው። ስለዚህ አሁን ምርጫ ላይ ያለነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካን ህብረተሰብ ሊያወጡት ይችላሉ ብሎ ነው የሚለው። ባይደን ይህን አረጉ ለማለት ሊመዘኑ አይችሉም፣ ምክንያቱም ፕሬዚደንት አልነበሩም። ስለዚህ ትራምፕ ላይ ማተኮር ግድ ይላል፣ ምክንያቱም እሳቸው ነበሩና ይሄ በሽታ ሲጀመርም አሁንም አገሪቷን ቀን በቀን የሚመሩት እሳቸው ናቸውና ለዚህም ነው ፕሬዚደንት ትራምፕ ፐርፎርመንስ ላይ ትንሽ ፎከስ የሚደረገው ተመዛኙ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸው። እና ፋክቱ ምን ያሳያል? እንደገናም ሁለቱ መሪዎች ምን አሉ ሲመረጡ በየፓርቲ አባሎቻቸው ብለን ስናይ እንግዲህ አንደኛ ቴስቲንግን በተመለከተ አሜሪካ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው። እኔ የምጠብቀው ይህንን ከሁለቱ ማንም ያሸንፍ ማንም ይህን ነገር ቴስቲንግን እንደ ሳይንስነቱ ተቀብሎ በሰፊው አሜሪካ ህብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው። ምክንያቱም እስካሁን የተደረገው 40 ሚሊዮን ፕሬዝዳንት ትራምፕን ተክሷል 40 ሚሊዮን ለ330 ሚሊዮን አሜሪካ ህዝብ ተብታል ነው ብዙ ቀረናል ብዙ አሜሪካ አልተመረመረም ማለት ነው ለምን ለገንዘብ ጦት ውሳኔ ማድረግ ባለመቻል ለስ በመሆን ሳይንስን በማመን ባለማመን ይሄ ለአድማጭ ተተዋዋለሁ እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል ሳይንሱን ይዞ አይ እናንተ እንዲህ ነው ቀበላሉ አልቀበልም ይሄ ማለት ምክር መጠየቅ ከኤክስፐርቶቹ ከጤና ባለሙያዎቹ የነሱ ፍራስትሬሽን ኦራል መቀበልና ለመቀበል በፖለቲካኖቹ ሲያጡ የመሳሰለው ሁሉ መቼም በዛ መልኩ እንዲታይ ማለት ስለዚህ ቴስቲንግ በተመለከተ ለምሳሌ አሜሪካ ወደ ኋላ ቀርታለች አባይድን እንደሰለፉ በሰፊው አረጋለሁ ነው የሚሉት ማለት ይመጣብቃል ይጠብቅባቸዋል እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታቋቁ ስለማ ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም ያኔ ቻይና ላይ ባን ኦን ትራቭል ይባላል
የጉዞ እገዳ
ቴንክ ዩ የጉዞ እገዳ ያደረጉ ሀገሮች ተርፈዋል ብለ አልሞተም ማለት አይደለም ሰው ተርፈዋል እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት የማድረግ ሁኔታ ነበር ፕሬዚደንቱ ሲናገሩ ትራቭል ባን ወዲያው አድርጌያለሁ ብለዋል አዎ አድርጌያለሁ ሰየው ግን መቼ ነው ያደረጉት ነው ጥያቄው ብዙ ከተወራ በኋላ የተደረገው ላይክ ፌብሩዋሪ ሌት ፌብሩዋሪ ይሁን ምናምን ላይ 2020 ላይና የራሱ ይሄ በሽታ ተፋፋፋ እንዲል አግዟል ብለህ በዛ መግ ነው የሚታይ እንደገና በሽታው የታወቀ ለምን አደረጉ የሚለው ለምሳሌ ራሱ ነው ቻለ ክርክር ነው ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ዘ ባን እንግዲህ ከቻይና ጋር ያለው ትሬድም ደግሞ ጃፐር ጋር ለማድረግ ቆይቷል ይሄ ነው ከሳይ ደርሶባቸዋል ፕሬዚደንቱ ይሄን ፋክተር አለ አላስተካክል በሚል አዎ ገበያውን ላለመክተት ገበሬውን እንዳይጎዳ በሚል ትንሽ የመዘግየት ሁኔታ አለ ይሄ እንግዲህ የራሱ ኪሳብ የሚያስከፍልበት ሁኔታ እየታየ ነው ማለት ነው ከዛው ውጪ የኮሮናን ሞት ሁኔታ ስናይ አሜሪካ ከፍ ያለ የሞታን ቁጥር አላት ከአለም ቶፕ አራተኛ መሰለችኛ በመቶ ሺህ ፖፕሌሽን ስናስበው በነገራችን ላይ አሁንም ፕሬዚደንቱ ለመውቀስ አይደለም ንግግራቸው ላይ ኮት እያረኩ ነው the United States has among the lowest case fatality rates of any major country in the world ነው ይሄ ስህተት ነው
እጅግ ዝቅተኛው ቁጥር ነው ከዋና ዋናዎቹ የዓለም ሀገሮች ያለው የሞት መጠን
ውሸት ማለት ምን ይከብዳል ፍቅርና ግድ የለም እውነት ያልሆነ ልበለው ምክንያቱም አሜሪካ ናት አሁን ከአለም ግንባር ቀደም የሆነች ሀገር እንግዲህ ኮሮና ያልከኝ ነው ሌላ እንግዲህ ጤና ጋር የተያዘ አቦርሽን ላይ ተነጋግረዋል ፕሪኤግዚስቲንግ ኮንዲሽንስ ላይ እሱ ላይም ሁለቱ ፓርቲዎች ልዩነት አላቸው ሚስተር ባይደን ከዚህ በፊት የነበሩትን ፖሊሲ ለሚቀጥሉት ማለት ከሀያ እስከ 24 ዓመት ድረስ ያለ ጽንስ ማቋረጥ ህጋዊ እንደሆነ በዚህ ቀጥላለ ብሎ ተናግረዋል ፕሬዚደንቱ ያው ይህንን የሚቃወሙ ናቸው ያው ግልጽ ነው ኮንሰርቫቲቭ ሪፐብሊካን ናቸው ካለ ፕሬዚደንት የአሁን ያሉት ፕሬዚደንቱ በዚህ የሚቀጥሉበት ይሆናል
የሪፐብሊካን ፓርቲ አቋም ነው እንዳ አቋም የወገር ፓርቲዎች አቋም ነው
አዎ ልክ ነው እንግዲህ ቅድም ያልኩት አለ ፓርቲ ኮንፈረንስ ማለት በረቀቀ ሁኔታ ክብሩን የጠበቀ ከፍ ባለ ሁኔታ አዝ አደልትስ እየተከራከሩ ሐሳብ ማቅረብ ነው እዚህ ላይ ለምሳሌ አሁንም ኮት አረጋለሁ ምንድነው ያሉት ጆ ባይደን ዘ ፓርቲ ሂ ሊድስ ሰፖርትስ ዘ ኤክስትሪም ሌት ተርም አቦርሽን ና ዲፌንስለስ ቤቢስ ራይት አፕ ቱ አንተ ደሞ ሞመንት ኦፍ በርት ይደግፋል ያሉት ይሄም እውነት አይደለም ማለት ነው ይሄ ማለት ሌት ማለት እስከ 9 ወር ድረስ ይፈቀዳል ማለት ነው የተተቹበት ለምሳሌ ተናት ጀምሮ ፕሬዝዳንቱ ይሄ ነው ወይ ዲሞክራሲን የሚያርጉት ማለት ነው ይሄን ሪፐብሊካኖቹ ተችተዋቸዋል ይሄ አይደለም እና ጤናን በተመለከተ ኮሮናን በተመለከተ ህይወት ራክቷል አሁን እንግዲህ ማን ነው ከሁለቱ ጎበዝ እቺን ሀገር ወደ ሜንስትሪም እንደገና ይሄን ችግር ቻሌንጁን መከተል አሜሪካንን ከአደጋ ተጠብቆ ማን ነው እንግዲህ ይጥሩ ሐሳብ ያለው ምን ነው መጪው 3 ወር እንግዲህ ይቀርው 3 ወር ገለባ መሰለኝ 12 ሳምንት ማለት ነው
ወደ 2 ወር ከምናምን አካባቢ ማለት ነው
2 ወር ከምናምን ማለት ነው ጥቅምት ገንዘብ ዘንድሮ
ጥቅምት 23 ነው የሚካሄደው ኖቬምበር 3 ማለት ነው
ኖቬምበር 3 ነው እንግዲህ ማን ነው ማንኛው ጀግና ነው እንግዲህ እንትን ብሎ አግኝቶን ቢል ነው እንግዲህ ቀደም እንደውም አንድ የተመለሰ አይመስለኝም ከሚደግፋቸው ምን ነው ማን ነው ማን የሚደግፈው ስለት ጆ ባይደን ኦብቪየስ ነው አሁንም እንግዲህ ዲሞክራቶቹ ራሳቸውን የወርኪንግ ክላስ ፓርቲ አድርገው ነው የሚያቀርቡት የሚድል ክላሱ ፓርቲ አድርገው ነው የሚያቀርቡት የማይኖሪቲስ ማለት የጥቁሩ የላቲኖ የነጩ ደሃይ ሆነ ሎወር ሚድል ክላስ ሆነ የነሱን ድምጽ እናገኛለን በሚል ምሯራቱ ፕሬዚደንቱ ደግሞ በሪፐብሊካን ፓርቲ መሪነታቸው እሳቸውም ሞር የሚያተኩሩት ይሄ ፓወር ቤዝ ይባላል ጠንከር ያለ የእሳቸው 32% የሆነ የዛሬ 4 አመት እንደገፉ ለስልጣን ያበቃቸው ወገን አለ እሱም ሞር ገጠር የሚኖር ሞር በዘር ደረጃ ነጭ ሆነ ናሞር ደሞ ዌል ቱ ዱ ይሆነ የመሳሰለው አሁንም እሱ ላይ እየሳቸው ፕሬዝዳንት ትራምፕ ፎከስ አርከው እየተንቀሳቀሱ ይገኛሉ። በየቀኑ ክሪስ በከተማ ከተማ ከክልል ክልል እየዞሩ ካምፔን ማረጉ ሂደት እንደው በመውቀ ሁኔታ እየሄደ ይሆናል። እኛም እንግዲህ ከሞያም ከምንም ከክሪዮሲቲ ማቋያ ምን ይከታተለው ይሆናል ማለት ነው።
እንግዲህ ፕሮፌሰር ብሩክ የአሜሪካን ፖለቲካ በተለይ ደግሞ በእንደዚህ አይነት የተጋጋለው ወቅት ያንዳንዱ ነጥብ ያነሱ መተንተን እጅግ በጣም ረጅም ጊዜ የሚጠይቅ ነው። ወደፊትም እንመለሳለን። ገና የፕሬዝዳንቶቹ 3 ክርክሮች ይኖራሉ። የምክትል ፕሬዝዳንቶቹ 1 ክርክር ይኖራልና እየተመለስንም ያለውን ሁኔታ እንደዚሁ እንገመግማለን እየቀረብን በሄድ ቁጥር። ለዛሬ ግን ለሰጡኝ ሙያዊ እና ጥልቀት ያለው ማብራሪያዎች እጅግ በጣም አመሰግናለሁ ፕሮፌሰር ብሩክ። ሲሪስተርሊን
እኔም ለተሰጠኝ እድል አቶ ሰለሞን በጣም አመሰግናለሁ። የአድማጮችህም የከበረ ሰላምታ ላቀርብ ይፈቀድልኝ። አመሰግናለሁ።